የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 13 2012 ዓ.ም ዝግጅታችን ጀመረ። የህገ መንግስት ጉዳዮች አጣሪ ጉባኤ በሶስት ዙር ያካሄደውን ይፋ የሙያ ምስክርነት የመስማት ሂደት ዛሬ አጠናቋል።
ባለፉት ቀናት በወፍ በረር በተደረገው መለየት ከቀረቡት 22 አስተያየቶች ውስጥ አብዛኛዎቹ አስተያየቶች በተለያየ ምክንያት ቢሆን ወደ ተመሳሳይ ድምዳሜ የሚያመለክቱ ናቸው። በጣት የተለየ ድምዳሜ የሚያሳዩ ሆነው ቀርበዋል። ለቀረበው ጥያቄ መፍትሄ የሚሰጡ አስተያየቶች ከግምት የሚገቡ ይሆናል።
የጉባኤው ሰብሳቢና የጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ ናቸው። ሙሉን ዘገባ በአብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። ከሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ጋር ውይይት እንዳካሄዱ የጠቅላይ ሚኒስትሩ ጽህፈት ቤት ገልጿል። ውይይቱም የታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ በሁለቱ ሀገራት መካከል ያልተቋጩ ጉዳዮችን ለማጠናቀቅና የተዛባ ግንዛቤ የነበራቸውን ጉዳዮች ለማጣራት የታለመ ነው ተብሏል። የአካባቢ ጥበቃ፣ የግድቡ ደህንነት ሁኔታና የመረጃ ልውውጥን ስለማመቻቸት፣ በሱዳን በኩል ለተነሱት ጉዳዮች ምላሽ ተሰጥቶበት ክንውኑ ያለበትን ደረጃ ገልጸዋል። አክለውም የህዳሴው ግድብ ለሶስቱ የተፋሰስ ሀገራት ኢኮኖሚ መጠናከር ምቹ ሁኔታ እንደሚፈጥር ተናግረዋል። የቴክኒክ ውይይቱን በሁለቱ ሀገራት የውሃ ሚኒስትሮች አማካይነት ለመቀጠል ስምምነት ላይ ተደርሷል ይላል የጠቅላይ ሚኒስትሩ ጽህፈት ቤት። የአባይን ውሃና ህዳሴ ግድብን አስመልክቶ ግብጽ በላከችለት ደብዳቤ ላይ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አንዳች እርምጃ ከመውሰዱ በፊት የዩናይትድ ስቴትስ የተወካዮች ምክር ቤት ጥቁር አባላት ማህበር ፈጥኖ ጠንካራ መግለጫ እንዲያወጣ፣ እስተዳመና ስብናን ለመታደግ ህብረት የሚባለው አሜሪካዊ ጥምረት መስራችና መሪ ቄስ ጄሲ ጃክሰን ጠየቁ። ከወጣትነት እድሜያቸው አንስቶ ከዶክተር ማርቲን ሉተር ኪንግ ጋር የሲቪል መብቶች ተሟጋችና ተደማጭ የሆኑት ጄሲ ጃክሰን በድርጅታቸው ስም በፈረሙትና ለጥቁር የምክር ቤት አባላት ህብረት ሊቀመንበር ከረን ባስ ከትላንት በስቲያ በላኩት ደብዳቤ ላይ የህብረቱ መግለጫ እንደ አውሮፓ አቆጣጠር በ1929 ዓ.ም በወጣው የቅኝ ግዛት ውል መሰረት ግብጽ በናይል ላይ ያሉኝ የውሃ መብቶቼ የምትለውን አቋሟን የሚደግፈውን የአረብ ሊግ ውሳኔ የሚቃወም እንዲሆን ጠይቀዋል። ቄስ ጄሲ ጃክሰን በጻፉት ደብዳቤ ላይ ወደኋላ ሰፋ ያለ ዘገባ ይኖረናል። ባለፉት 24 ሰዓታት ውስጥ በተደረገው 3747 የላብራቶሪ ምርመራ 9 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው 8 ወንዶችና አንድ ሴት ሲሆኑ ከ20 እስከ 49 ዓመት ዕድሜ ክልል ውስጥ ያሉ ናቸው። 3 ሰዎች ከአዲስ አበባ፣ 2 ከአፋር፣ 1 ከሶማሌ ክልል ጅግጅጋ ለይቶ ማቆያ፣ 1 ሰው ከትግራይ ክልል ማይካድራ ለይቶ ማቆያ እንዲሁም 2 ሰዎች ከአማራ ክልል መተማ ለይቶ ማቆያ መሆናቸውን በዛሬው ዕለት የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። ከእነዚህ ውስጥ 5 ሰዎች የጉዞ በሽታው ከተያዘ ሰው ጋር ንክኪ የነበራቸው ሲሆኑ ቀሪዎቹ 2 ግለሰቦች ምንም አይነት የጉዞ ታሪክም ሆነ ንክኪ እንደሌላቸው ተገልጿል። በአጠቃላይ በሀገሪቷ ቫይረሱ በምርመራው 98 ደርሷል። በሌላ በኩል በትላንትናው ዕለት በማረሚያ ቤት በሚገኙ ታራሚዎች ላይ ቫይረሱ ተገኝቷል እየተባለ በማህበራዊ የሚኒስቴር መስሪያ ቤቱ እንዳረጋገጠው ኮቪድ-19 በልደታ ክፍለ ከተማ በሚገኝ በአንድ ፖሊስ ጣቢያ በእስረኞችና ጉዳያቸውን በሚያስፈጽሙ ሰዎች መካከል በተፈጠረ ንክኪ በአንድ የቫይረሱ ታማሚ ምክንያት 66 ሰዎች ቫይረሱ ተገኝቶባቸዋል ብሏል። ከዚህ ውጪ በማረሚያ ቤት በሚገኙ የህግ ታራሚዎች ላይ ቫይረሱ ተገኝቷል በሚል የተናፈሰው መረጃ የተሳሳተ ነው ይላል። በዚህ ጉዳይ ላይ ወደኋላ ሰፋ ያለ ዘገባ ይኖረናል። የኡጋንዳ የጸጥታ ኃይሎች በኮሮና ቫይረስ መዛመት ምክንያት የተደነገጉትን መመሪያዎች ለማስከበር ሲሉ በሚወስዱት እርምጃ ከ ከሚገባ በላይ ኃይል እየተጠቀሙ ነው። በሰበቡም የፖለቲካ ተቃዋሚዎችን ኢላማ እያደረጉ ነው የሚል ክስ እየቀረበባቸው ነው። ባለፈው ሚያዝያ ወር ፖሊሶች ፍራንሲስ ዛኬ በተባሉ የምክር ቤት አባል ቤት ገብተው የምግብ እርዳታ እንዳይከፋፈል የሚያግደውን ፕሬዝዳንታዊ ትዕዛዝ ጥሰዋል በሚል እንዳሰሯቸውና ከአንድ ሳምንት በኋላ ሲፈቱ አካላቸው በጠባሳዎች ተሞልቶ በከፊል አይነ ስውር ሆኖ መውጣታቸው ተዘግቧል። ፕሬዝዳንታዊ ትዕዛዝ በኮሮና ቫይረስ ምክንያት የመንቀሳቀስ እገዳ በተደነገገበት በአሁኑ ወቅት ፖለቲከኞች የምግብ እርዳታ እንዳያከፋፍሉ እንደሚያግድ ታውቋል። ፖሊሶቹ በፖሊስ ኃይል የጭነት መኪና ውስጥ በብረት ሰንሰለት እንደሰቀሏቸውና እንዳሰቃያቸው የምክር ቤት አባሉ ተናግረዋል። ዩጋንዳ የሀገር አስተዳደር ሚኒስትር ኢቦጋ ካኒያ ዛኪ ደረሰብኝ ያሉት ጉዳት ራሳቸው የፈጸሙት ሳይሆን አይቀርም ማለታቸው ተዘግቧል። ለአባባላቸው ያቀረቡት ማስረጃ እንደሌለ ተገልጿል። የዩጋንዳ የፖሊስ ኃይል ቃል አቀባይ ፍሬድ ኢናንጋ በበኩላቸው ተፈጸመ ስለተባለው ሰቆቋ ምርመራ እየተደረገ ነው ብለዋል። ትላንት ቃለ መሐላ ላይ የፈጸሙት የሊሶቶ ጠቅላይ ሚኒስትር ሞኬትሲ ማጆሮ ዛሬ ስራቸውን ጀምረዋል። የገንዘብ ሚኒስትር የነበሩት የ59 ዓመት ዕድሜው ማጆሮ ቀዳሚው ትኩረታቸው ሀገሪቱን ከኮሮና ቫይረስ መከላከል፣ ለድህነትና ለስራ አጥነት መፍትሄ ማግኘት መሆኑን ገልጸዋል። ማጆሮ ሳይታሰብ በድንገት ባለፈው ማክሰኞ ከስልጣን የተሰናበቱትን የ80 ዓመት ዕድሜ መሪ ቶማስ ታባኒ ነው የሚተኩት። በቀድሞዋ ባለቤታቸው ሊፖሌሌ ታባኒ ላይ በተፈጸመው ግድያ እጃቸው አለበት በሚል ጥርጣሬ ከስልጣን እንዲወርዱ አንድ የገዢ ጥምረት ጫና ሲያደርግባቸው እንደቆየ ታውቋል። እሳቸውም ለወራት ያህል ጫናውን ሲቋቋሙ ቆይተዋል። ታባኒ በቀድሞዋ ባለቤታቸው ግድያ ውስጥ እጄ የለበትም ሲሉ አስተባብለዋል። ማጆሮ ቃለ መሐላ በፈጸሙበት ወቅት ታዲያ ባለፉት 3 ዓመታት ጠቅላይ ሚኒስትር በነበርኩበት ወቅት ላሳየኋቸው ድክመቶች ይቅርታ እጠይቃለሁ ብለዋል። የወቅቷ የታባኒ ባለቤት ማየሰያ ሊፖሌሎን በመግደል ተግባር ተከሰው በዋስ ተለቀዋል። እሳቸው ግን አልገደልኩም ሲሉ አስተባብለዋል። ቦትስዋና ለ48 ቀናት ያህል ደንግጋው የነበረ የመንቀሳቀስ ገደብ ትላንት እኩለ ሌሊት ላይ አበቃ። በአልማዝ ሀብት በታደለችው የደቡብ አፍሪካዊቷ ሀገር ቀስ በቀስ የገደብ እገዳው ሲላላ ቆይቷል። መላ የንግድ ተቋማትና ትምህርት ቤቶች መንግስት ያወጣውን መመሪያ በመከተል ከዛሬ ጀምሮ ስራቸውን ይቀጥላሉ። መመሪያዎቹ የሰውነት ሙቀት መለካት፣ እጅን በጸረ ቫይረስ መወልወል ይገኙባቸዋል። የቫይረሱ ሁኔታ ታይቶ ወደ እንቅስቃሴ መገደብ የመመለስ ሁኔታ ሊኖር እንደሚችል የኮቪድ-19 ግብረ ኃይል አስተባባሪ ዶክተር ከሪንግ ማሱፖ ማስገንዘባቸው አልቀረም። ከውጭ ሀገራት ወደ ሀገራቸው የሚመለሱት ሰዎች በልዩ ማቆያ ለመቆየት ይገደዳሉ። የውጭ ሀገራት ጎብኚዎች ወደ ሀገሪቱ እንዳይገቡ የማገዱ ተግባር እንደቀጠለ ነው። ቦትስዋና ውስጥ 29 የኮቪድ በሽተኞች እንዳሉና አንድ ሰው እንደሞተ ተገልጿል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 13 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታ ችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የህገ መንግስት ጉዳዮች አጣሪ ጉባኤ በሶስት ዙር ያካሄደውን ይፋ የሙያ የምስክርነት መስማት ሂደት ዛሬ አጠናቋል። የጉባኤው ሰብሳቢ የሆኑት የጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ እንዳሉት ከቀረቡት 22 የጽሑፍ አስተያየቶች አብዛኞቹ ወደ ተመሳሳይ ድምዳሜ የሚያመለክቱ ናቸው። ዛሬ ምስክርነታቸውን የሰጡ የጤና ሚኒስቴርና የኢትዮጵያ ብሔራዊ ምርጫ ቦርድ ባለስልጣናትና የስራ ኃላፊዎችም ባለው የኮሮና ቫይረስ ወረርሽኝና በአስቸኳይ ጊዜ አዋጅ ውስጥ ምርጫ ማካሄድ እንደማይቻል አብራርተዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
ከህዝብ ተወካዮች ምክር ቤት ወደ ፌዴሬሽን ምክር ቤት የተመራው በህገ መንግስት አጣሪ ጉባኤም የቀጠለው የህገ መንግስት ትርጉም ሂደት በኢትዮጵያ ታሪክ ያልተለመደም ወሳኝ የሚባልም ክንውን ነው። ሂደቱ የፊታችን መስከረም መጨረሻ የአምስት ዓመት የስልጣን ዘመኑ የሚያበቃውን የኢትዮጵያ መንግስት ቀጣይ ዕጣ ፈንታ ይወስናል። የሀገሪቱ አጠቃላይ ምርጫ በኮሮና ቫይረስ ምክንያት መተላለፉን ተከትሎ ኢትዮጵያ መስከረም ላይ ስልጣን የሚረከብ በህገ መንግስቱ መሰረት የተመረጠ መንግስት ላይኖራት ይችላል። በ1987 የጸደቀው ህገ መንግስት ደግሞ ይህንን በተመለከተ ግልጽ ያላካሄድ አላስቀመጠም። የህዝብ ተወካዮች ምክር ቤት ታዲያ ከጉዳዩ ጋር የተያያዙትን ሶስት የህገ መንግስት አንቀጾች መተርጎም ግልጽ መልስ እንደሚያስገኝ አምኗል። አንቀጾቹ በአንድ በኩል ምርጫ የሚካሄደው በየአምስት ዓመቱ እንደሆነ የሚጠቁሙ፣ በሌላ በኩል ደግሞ የህዝብን ጤንነት አደጋ ላይ የሚጥል በሽታ ሲከሰት የፌዴራል መንግስቱ የአስቸኳይ ጊዜ አዋጅ ማወጅ እንደሚችል የሚገልጹ ናቸው። የአስቸኳይ ጊዜ አዋጅ ደግሞ ምርጫ ለማካሄድ የሚያስፈልጉትን ጨምሮ የተለያዩ መብቶችን ይገድባል። የህገ መንግስት ጉዳዮች አጣሪ ጉባኤ ዛሬ ባካሄደው ሶስተኛ ዙር የሙያ አስተያየት መድረክ ላይ የተናገሩት የጤና ሚኒስትር ዶክተር ሊያ ታደሰ እንዳሉት ደግሞ አዋጁ የቫይረሱን ስርጭት ለመከላከል አስፈላጊ ነው።
በዚህ በአስቸኳይ ጊዜ አዋጁ በተቀመጠው መሰረት ለመረባረብና አስፈላጊ ግብአቶችን፣ መሰረተ ልማቶች ለዚህ ወረርሽኝ ምላሽ ለመስጠት ወደዚህ ስራ ለማዞር አቅምን የሚፈጥር ነው። ስለዚህ በአጠቃላይ ወረርሽኝ ለመግታት አስፈላጊ የሆኑት በተለይ ከበሽታውም ባህሪ አኳያ እነዚህ አስፈላጊ እርምጃዎችን ለማሳለጥ አስቻይ ሁኔታ ለመፍጠር ይህ አስቸኳይ ጊዜ ያስፈልጋል ብለን ነው የምናምነው።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተም የቫይረሱ ስርጭት ህብረተሰብ ውስጥ መግባቱን ጭምር ነው ያመለከቱት።
በጣም ስር እየሰደደ የመጣበትና ከጊዜ ወደ ጊዜ በተለይ ምንም አይነት የጉዞም ሆነ ከበሽታው ጋር ፖዚቲቭ ሆነው ግንኙነት ከነሱ ጋር ያላደረጉ ሰዎች በበሽታው መያዛቸው እየጨመረ ነው ያለው። በተለያዩ ቦታዎች ላይ የኮሚኒቲ ትራንስሚሽን ወይም ደግሞ በማህበረሰብ ውስጥ ስርጭቱን የጀመረበትና ከዚህ በፊት ስንሰራቸው የነበሩትን ሁኔታዎች አጠናክረን መስራት በሚገባን ሁኔታ ላይ ካልሆነም በስተቀረ ምናልባት በሌሎች ሀገራት ላይ እያየናቸው ትልልቅ አስከፊ ሁኔታዎች ሊመጡ የሚችሉበት ሁኔታ እንዳለ ማሳያ ነው የሚሆነው።
በአሁኑ ጊዜ የማህበረሰቡን ደህንነት ከማረጋገጥ የበለጠ ትኩረት የሚጠይቅ ሁኔታ የለም ሲሉም ዶክተር ኤባ ለጉባኤው አስረድተዋል።
ባለን ውስን ሀብት መጀመሪያ ማህበረሰባችንን ህልውናውን ማስጠበቅና አሁን ከተጋረጠበት ችግር ከአንዱ ፌስ ወደ አንዱ ፌስ ማረጋገጥ ነው ወይስ 2-3-4 አይነት ፕራዮሪቲ አምጥተን ያለንን ውስን ሀብት ያውም ደግሞ የማህበረሰቡን የጤና ሁኔታ ሚዛን ላይ አስቀምጠን? ስለዚህ ልክ እንደ ባለሙያ ሆኜ ነው የምናገረው። በዛ አንጻር ካየነው በምንም መመዘኛ መጀመሪያ ልናስቀምጠው የምንችለው የማህበረሰባችንን ደህንነት ነው። ሁሉ ነገር ሊሆን የሚችለው ማህበረሰቡ ደህና ሲሆን ነው። ከዛ በኋላ የሚመጡት ነገሮች ማህበረሰቡ ለሚሰራቸው ስራዎች ደጋፊ ሁኔታዎችን የሚፈጥሩ ሁኔታዎች ናቸው እንጂ ወሳኝነት ኖሯቸው ህልውናን የሚያረጋግጡ አይደሉም። ስለዚህ በዛ አንጻር ቅድም ከምርጫ ጋርም ሲነሳ የነበረው የአቅም ውስንነት፣ የማህበረሰብን ፎከስ፣ የሌሎች አካላትንም የምናጣ ከሆነ አሁን የጠቀስናቸው በጣም ትናንሽ ቁጥሮች ኤክስፕሎድ የማያደርጉበት ምክንያት ምንም የለም። ጣሊያን ላይ ያየነው ይሄ ነው። ብራዚል ላይ ያየነው ያለነው ይሄ ነው። ራሽያ ላይ ዛሬ በቀን ወደ 10,000 ኬዝ እየተመዘገበ ያለው ከዚህ ጋር የተገናኘ ነው። ስለዚህ በሁለት አሃዝ የተደገፈው ነገ ወደ 10,000 የማይገባበት ምንም ምክንያት የለም። እስካሁን የመጣውም ማህበረሰቡም መንግስትም የተለያዩ አካላት ባመጡት እና ሌሎች ነባራዊ ሁኔታዎች በጎ ተጽዕኖ በማምጣት ነው። ይሄ ግን ሊያሻግረን የሚችለው ደግሞ አሁንም እጅግ ከፍተኛ የሆነ ርብርብና ያለንን ውስን ሀብት ለተገቢው ሁኔታና ከሁሉ በላይ ደግሞ የሚመለከተውም የመንግስት አካል ማህበረሰቡም የመጀመሪያውም የመጨረሻውም ፎከስ መሆን ያለበት ጤናውን ማረጋገጥ፣ ከዚህ ወረርሽኝ ማለፍ። ይሄንን ካረጋገጥን በኋላ ግን ወደ ሌሎች ነገሮች የምንገባበት ሁኔታ መኖር አለበት የሚል እምነት ነው ያለኝ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም የምርጫው ሂደት ወረርሽኙን ለመከላከል እየተጣሉ ባሉ ገደቦች ውስጥ መካሄድ እንደማይችል አብራርተዋል።
የምርጫ ቦርዱ ያወጣውን የምርጫ አፈጻጸም እቅድ እና አጠቃላይ ምርጫ ሰሌዳ ያሰረዘው ዋና ምክንያት አጠቃላይ ወረርሽኙ የት ደረሰ፣ ወረርሽኝ ማለት ምን ማለት አድርገውታል፣ ያለውን ወረርሽኝ ስጋት ለመከላከል የሚወስዷቸው ወይም ውሰዱ ያሉን እርምጃዎች የምርጫ ሂደቱን ማከናወን እንደማንችል ላሳየን ነው። ስለዚህ በአጠቃላይ ታወቅ ያለበት ነገር እዚህ ላይ የሚመስለኝ ምንድን ነው ወራሽኙ ሳይሆን ወራሽኙን ለመከላከል የሚደረጉ እርምጃዎች የተጣሉ ገደቦች፣ የእንቅስቃሴ ገደቦች፣ የትራንስፖርት ገደቦች፣ የመሰብሰብ ገደቦች ልናደርጋቸው በተለይም ደግሞ የምርጫ ሰሌዳው ደርሶ ከነበረበት ደረጃ አንጻር የምርጫ አስፈጻሚዎችን ሰብስቦ ትሬን ማድረግ፣ የምርጫ አስፈጻሚዎቹ ከሰለጠኑ በኋላ ወደ መራጮች ምዝገባ ወደሚለው ነገር ልንሄድ እንደማንችል በመረዳት ነው።
የሕገ መንግስት ጉዳዮች አጣሪ ጉባኤ የባለሙያዎችንና ከጉዳዩ ጋር ግንኙነት ያላቸውን አካላት መስከረነት ያዳመጠበትን የሶስት ዙር መድረክ ዛሬ አጠናቋል። በማጠቃለያው ላይ የተናገሩት የጉባኤው ፕሬዝዳንት ማዓዛ ሸናፊ አብዛኛዎቹ ባለሙያዎች ተመሳሳይ ሐሳብ ማንጸባረቃቸውን አብራርተዋል።
ባለፉት ቀናት በወፍ በረር በተደረገው መለየት ከቀረቡት 22 አስተያየቶች ውስጥ አብዛኛዎቹ አስተያየቶች በተለያየ ምክንያት ቢሆን ወደ ተመሳሳይ ድምዳሜ የሚያመለክቱ ናቸው። በጣት የሚቆጠሩት ደግሞ በተለያየ ምክንያት የተለየ ድምዳሜ የሚያሳዩ ሆነው ቀርበዋል። ለቀረበው ጥያቄ መፍትሄ የሚሰጡ አስተያየቶች ከግምት የሚገቡ ይሆናል። ባለው አጭር ጊዜ ሂደቱን አሳታፊ ለማድረግ ጥረቶች የተደረጉ ቢሆንም እንዲህ ያለው አዲስ ሂደትና ባት ያለንን ከፍተኛ ፍላጎት ነው።
ሆኖም ወይዘሮ ማዓዛ በአብዛኛዎቹ ባለሙያዎች ተንጸባረቀ ያሉትን መደምደሚያ ምንነት አልጠቀሱም። ከዛሬ በፊት በነበሩት ሁለት መድረኮች የቀረቡ አብዛኛዎቹ የሕገ መንግስት ባለሙያዎች ሕገ መንግስቱን መተርጎም አሁን ላለው ሁኔታ ምላሽ እንደሚያስገኝ ነው ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት የአባይ ውሃና ህዳሴ ግድብን አስመልክቶ ግብጽ በላከችለት ደብዳቤ ላይ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት አንዳች እርምጃ ከመውሰዱ በፊት የዩናይትድ ስቴትስ የተወካዮች ምክር ቤት ጥቁር እንደራሴዎች ክንፍ ፈጥኖ ጠንካራ መግለጫ እንዲያወጣ ቀስተ ዳመና ሰብዕናን ለመታደግ የተባበረ ህዝብ የሚባለው አሜሪካዊ ጥምረት መስራችና መሪ ቄስ ጄሲ ጃክሰን ጠየቁ። ከወጣትነት እድሜያቸው አንስቶ ከዶክተር ማርቲን ሉተር ኪንግ ጋር የሲቪል መብቶች ተሟጋችና ተደማጭ የሚሆኑት ጄሲ ጃክሰን በድርጅታቸው ስም በፈረሙበትና ለጥቁር እንደራሴዎቹ ህብረት ሊቀመንበር ካረን ባስ ከትላንት በስቲያ በላኩት ደብዳቤ ላይ የህብረቱ መግለጫ በአውሮፓ የዘመን አቆጣጠር በ1929 ዓ.ም ከወጣው የቅኝ ግዛት ውል የተቀዳውን ግብጽ በናይል ላይ ያሉኝን የውሃ መብቶቼ የምትለውን አቋሟን የሚደግፈውን የአረብ ሊግ ውሳኔን የሚቃወም እንዲሆን ጠይቀዋል። ቄስ ጄሲ ጃክሰን በጻፉት ደብዳቤ ላይ ሰለሞን አባተ ለዛሬ ተከታዩን አጭር ዘገባ አዘጋጅቷል።
ቄስ ጄሲ ጃክሰን ለተወካዮች ምክር ቤቱ ጥቁር እንደራሴዎች ጉባኤ ሊቀመንበር እንደራሴ ካረን ባስ የጻፉት ደብዳቤ የጠለቁ ታሪካዊ፣ ዲፕሎማሲያዊ፣ ጂኦፖለቲካዊ ዳራዎች የሰፈሩበትና በማስረጃዎች የተደገፈ ነው። ሬቨረንድ ጃክሰን ያነሳሳቸውን ጉዳይ ሲጠቁሙ ብዕርና ወረቀት አገናኝቼ ይህንን ደብዳቤ እንድጽፍልዎ ያስገደደኝ ግብጽ በእኛ መንግስትና በዓለም ባንክ ትከሻዎች ላይ ለመፈናጠጥ ያደረገችው ሙከራ ነው ብለዋል። በምንም በኩል አገላብጬ ለመፈተሽ ብሞክር፣ አሉ ጃክሰን፣ በዓለም አቀፉ ዝግብ ውስጥ የቆዳ ቀለም አንዳች ሚና አለው የሚለውን ሐሳብ ከእይታዬ ማስወገድ አልቻልኩም። ይቀጥሉናም የዛሬ 91 ዓመት ወጣ የተባለውን የእንግሊዝና የግብጽ ውል ሲያስታውሱ ያኔ የእንግሊዝ ንግሥት የጥቁር አፍሪካ ሀገሮችን ሉዓላዊ መብቶች ለመፋቅ ያደረጉት አንድ ነገር ሆኖ ዛሬ ዩናይትድ ስቴትስና የዓለም ባንክ ግብጽ የመቶ ዓመት ዕድሜ ባለው የቅኝ ግዛት ውል ላይ ለመንጠላጠል እያደረገችው ላለችው ሙከራ ድጋፍ ለመስጠት ዩናይትድ ስቴትስና የዓለም ባንክ ለእርሷ ነጻ መውጫ ማስረጃነት ራሳቸውን ማቅረባቸው ጨርሶ ሌላ ነው ብለዋል። በአውሮፓ የዘመን አቆጣጠር በ1929ና በ1959 ወጡ የተባሉትን ስምምነቶች ምንነት የግብጽ ተከታታይ መንግስታት በእንግሊዝ አማካይነትና በሌሎችም ወታደራዊና ዲፕሎማሲያዊ ጥረቶች ኢትዮጵያን ድጋፍ ለማሳጣት በሌላም በኩል ለማስፈራራት ጭምር የግብጽ ፕሬዝደንቶች ከአንዋር ሳዳት እስካሁኑ አብዱልፈታህ ኤልሲሲ ያደረጓቸውንና እያደረጉም ያሏቸውን ዛቻዎችና ጥቃትም ከየራሳቸው አንደበት እየጠቀሱ አብራርተዋል። ግብጽ ምንም የማታዋጣበትን በሌላ በኩል ደግሞ ኢትዮጵያ ከውሃው ከ80 ከመቶ በላይ የምትገብርበትን የአባይን ጅረት ሙሉ በሙሉ በፈላጭ ቆራጭነት መቆጣጠሯን ለማስቀጠል የሚያስችላትን የዘመነኛ ቅኝ አገዛዝ ስምምነት ያሉትን ሰነድ ኢትዮጵያ እንድትቀበል ጫና ለማሳደር ግብጽ ለመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ያስገባችው ደብዳቤ በእጅጉ የረበሻቸው መሆኑን ሪቨረንድ ጃክሰን አመልክተዋል። ግብጽ በደብዳቤዋ ኢትዮጵያ የታላቁ ህዳሴ ግድብን ውሃ እንዳትሞላ ምክር ቤቱ እንዲያስቆማት መጠየቋ የሀፍረተቢስ አምባገነን ጠባይዋ መገለጫ ነው ብለዋል ጃክሰን። ግብጽ ታላቁን አስዋን ግድብን ስትገነባ ወይም የወሰን ተሻጋሪ ወንዞች ዓለም አቀፍ ድንጋጌዎችን ጥሳ ውሃውን ከተፈጥሮ ጅረቱ አጥፋ ከተፋሰሱ ክልል ውጪ እንዲፈስ ስታደርግ ኢትዮጵያን አለማማከሯን ቄስ ጃክሰን አስታውሰው ግብጽ እንድታደርግ የማትጠየቀውን ኢትዮጵያ እንድትጠየቅ አይገባም ሲሉ ሀገራቸውና የዓለም ባንክ ያዙ ያሏቸውን መንታ ዓለም አቀፍ ደረጃዎችና አቋምን ነቅፈዋል። ዩናይትድ ስቴትስ ከጥቅምት 27 2012 ዓመተ ምህረት እስከ የካቲት 4 2012 ዓመተ ምህረት ባወጣቻቸው 6 የፕሬስ መግለጫዎች ላይ ሁሉ ራሷንና የዓለም ባንክን ሚና የገለጸችው እንደ ታዛቢ መሆኑን ጃክሰን አስታውሰው በዓለም አቀፍ ሕግ ተደራዳሪዎቹ ይሁንታና ስልጣን ካልሰጧቸው በስተቀር የሕግ አስተያየትም ሆነ ሐሳብ ታዛቢዎች ማቅረብ እንደማይችሉ ፍጹም ግልጽ መሆኑን አመልክተዋል። እንደሚባለው አሉ ጃክሰን በማከል መንግስታችንና የዓለም ባንክ ሰነዱን አርቅቀው ከሆነ የታዛቢነት ድርሻቸውን ሸምጥጦ መጣስ ነው። ጃክሰን ይቀጥላሉ። ግብጽ የዩናይትድ ስቴትስ የገንዘብ ሚኒስቴርንና የዓለም ባንክን አደራዳሪዎች ስትል በጸጥታ ጥበቃ ምክር ቤቱ ደብዳቤዋ ላይ ያሰፈረችው አገላለጽ ሐሰት መሆኑን መንግስታችንና የዓለም ባንክ ለምክር ቤቱ የማሳወቅ የሞራልም የሕግም ግዴታ አለባቸው። በአሜሪካውያን አጋሮቻችን የተረቀቀ የማቻቻያ ወይም የማስማሚያ ሰነድ ስትል ግብጽ ያሰፈረችው አረግም ዩናይትድ ስቴትስ ያለ ኢትዮጵያ ፈቃድና ዕውቀት በስሟ ሰነድ የማርቀቅ ስልጣን እንደሌላት እንዲታወቅ አሳስበዋል። የግብጽን ደርሶ በፖለቲካ መጋበዝና በጦርነት ማስፈራራቷን ማስታገስም አስፈላጊ ነው ብለዋል ቄስ ጄሲ ጃክሰን። የዩናይትድ ስቴትስ የጥቁር እንደራሴዎች ጉባኤ ወይም ህብረት Congressional Black Caucus ከዓለም አቀፍ ኃይሎች የበረታ ጣጣ ሳይደርስበት ስለ ጥቁሯ አፍሪካ ቆሞ መናገር የሚችል በዓለም ላይ ብቸኛ ጥቁር የተከበረ አካል በመሆኑ ግብጽ በናይል ላይ የውሃ መብቶቼ የምትለውን ከ1929 የቅኝ አገዛዝ ውል የተቀዳ ሐሳብ በመደገፍ የአረብ ሊግ ያወጣውን መግለጫ የሚቃወም ጠንካራ መግለጫ ፈጥኖ የማውጣቱ ጉዳይ እጅግ በብርቱ አስፈላጊ ነው ብለዋል። የተባበሩት መንግስታት ድርጅት በግብጽ ደብዳቤ ላይ አንዳች አቋም ከመያዙ በፊትም የሊቀመንበር ካረን ባስ ቢሮ በጉዳዩ ላይ ፈጥኖ የመንቀሳቀሱ ጉዳይም እጅግ አስፈላጊ መሆኑን በደብዳቤያቸው መዝጊያ ላይ ቄስ ጄሲ ጃክሰን ሬንቦው PUSH በምህፃር ፑሽ ቀስተ ደመና ሰብእናን ለማዳን ወይም ለመታደግ የተባበረ ህዝብ በሚባለው ራሳቸው የዛሬ 50 ዓመት በመሰረቱት ድርጅት ስም ለኮከሱ ሊቀመንበር ካረን ባስ የላኩትን ደብዳቤ ቋጭተዋል። ቄስ ጄሲ ጃክሰን ይህንኑ ደብዳቤያቸውን ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ ለጸጥታ ጥበቃ ምክር ቤቱ ፕሬዚደንት ሲቨን ዮርገንሰን፣ ለዓለም ባንክ ፕሬዚደንት ዴቪድ ማልፓስ፣ ለዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑቺን እንዲሁም በመንግስታቱ ድርጅት ለኢትዮጵያ ቋሚ ተጠሪ አምባሳደር ታዬ አጽቀሥላሴ ግልባጭ አድርገዋል። ሬቨረንድ ጄሲ ጃክሰንንና የጥቁር እንደራሴዎች ጉባኤውን ሊቀመንበር ካረን ባስን አግኝተን ለማነጋገር እየጣርንን እንዳገኘናቸው የሚሉትንና የዚህን ደብዳቤም ቀሪና አንኳር ሐሳቦች በሌላ ዘገባ ይዘን እንመለሳለን። የሬቨረንድ ጄሲ ጃክሰን ሙሉ ደብዳቤ ዌብሳይታችንና ማኅበራዊ ገጾቻችን ላይ ይገኛል።
ሰለሞን አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፈው። የላብራቶሪ ምርመራ ውጤት አመለከተ። በትላንትናው ዕለትም መግለጫ የሰጡት የጤና ሚኒስትር ዶክተር ሊያ ታደሰም የቫይረሱ ስርጭት እየጨመረ መሄዱን ገልጸው ነበር።
ሁሉም ክልል በሚባል ደረጃ በ7 ክልሎችና በ2 የከተማ መስተዳድሮች ላይ የተገኘና እስካሁን ካሉት ወደ 80 የሚጠጉ ዞኖች ውስጥ 40 ዞኖች ላይ በበሽታው የተያዙ ሰዎች መገኘታቸው እንግዲህ ምን ያህል የበሽታው ስርጭትም ከፍተኛ ጥንቃቄ የሚፈልግና ስፋቱ እየጨመረ እንደሄደም የሚያሳይ ነው።
በ24 ሰዓታት ውስጥ የሚደረግን የላብራቶሪ ምርመራ መሰረት በማድረግ በየለቱ በሚወጣው የዛሬ ሪፖርት መሰረት ለ3747 ሰዎች ምርመራ ተደርጎ 9 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው 8 ወንዶችና 1 ሴት ሲሆኑ ከ20 እስከ 49 ዓመት የእድሜ ክልል ውስጥ ያሉ ናቸው። 3 ሰዎች ከአዲስ አበባ፣ 2 ከአፋር፣ 1 ከሶማሌ ክልል ጅግጅጋ ለይቶ ማቆያ፣ 1 ሰው ከትግራይ ክልል ማይካድራ ለይቶ ማቆያ፣ እንዲሁም 2 ሰዎች ከአማራ ክልል መተማ ለይቶ ማቆያ መሆናቸውን በዛሬው ዕለት የጤና ሚኒስቴር በፌስቡክ ገጹ ላይ ባሰፈረው ጽሁፍ አስታውቋል። ከነዚህ ውስጥ 5 ሰዎች የጉዞ ታሪክ ሲኖራቸው፣ 2 ሰዎች ደግሞ በበሽታው ከተያዘ ሰው ጋር ንክኪ የነበራቸው ናቸው። ቀሪዎቹ 2 ግለሰቦች ምንም አይነት የጉዞ ታሪክም ሆነ ንክኪ እንደሌላቸው ተገልጿል። በአጠቃላይ በኢትዮጵያ ቫይረሱ ምርመራ የተገኘባቸው ሰዎች ቁጥር 398 ደርሷል። በሌላ በኩል በትናንትናው ዕለት በማረሚያ ቤቶች በሚገኙ ታራሚዎች ላይ ቫይረሱ ተገኝቷል እየተባለ በማህበራዊ ሚዲያዎች ላይ የተሰራጨው መረጃ የተሳሳተ ነው በማለት የኮሮና ቫይረስ በአንድም የሀገሪቱ ማረሚያ ቤት በሚገኝ ታራሚ ላይ አለመገኘቱን የጤና ሚኒስቴር አስታውቋል። ሚኒስቴር 19 በልደታ ክፍለ ከተማ በሚገኝ በአንድ ፖሊስ ጣቢያ በእስረኞችና ጉዳያቸውን በሚያስፈጽሙ ሰዎች መካከል በተፈጠረ ንክኪ በአንድ የቫይረሱ ታማሚ ምክንያት 66 ሰዎች ቫይረሱ ተገኝቶባቸዋል ብሏል። በኢትዮጵያ በአጠቃላይ እስካሁን 69,507 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። የኮሮና ቫይረስ መከሰት ደቡብ ወሎ ውስጥ ይሰጡ በነበሩ በሌሎች የጤና አገልግሎቶች ላይ ተጽዕኖ ማሳረፉ እየተገለጸ ነው። ለአገልግሎቱ መቀዛቀዝ ከጤና ባለሙያዎች በኩል የሕክምና ግብዓት አቅርቦት እጥረት እንደ ምክንያት ሲነሳ፣ በህብረተሰቡ በኩል ደግሞ ፍርሃት ወደ ጤና ተቋማት እንዳይመጣና ነባሩን አገልግሎት እንዳይወስድ እያደረጉት ነው የሚል መላምት ተሰንዝሯል። የወሎ ዘጋቢያችን መስፍን አራጌ ዝርዝሩን ያስደምጠናል።
ኮቪድ-19 የዓለምን ህዝብ ብቻ ሳይሆን የጤናውን ዘርፍ አገልግሎት ጤና የነሳ ችግር ከሆነ ወራት ተቆጠሩ። ለወትሮው ዘርፉን በጥንካሬ የሚያስጠሩት የእናቶችና ህጻናት የክትባት አገልግሎትና የተላላፊ በሽታዎች መከላከል ተግባራት ተቀዛቅዘዋል። ለዚህ ደግሞ የተለያዩ መላምቶች ይሰነዘራሉ። መላምቶቹ ግን ሁለት አካልን በተጠያቂነት ያነሳሉ፣ አገልግሎት ሰጪውንና አገልግሎት ተቀባዩን። በደቡብ ወሎ ዞን በመንግስት ጤና ጣቢያ ውስጥ በነርስነት የሚያገለግሉት ባለሙያ የሚናገሩትም ይህንን ነው ያረጋግጣል።
ኮቪድ-19ኞቹ ስራዎች ወደ ኮቪድ መከላከልና መቆጣጠር ጋር ያሉ ያተኮሩ ስራዎች ግንዛቤ ፈጠራ ላይ ነው እንጂ ከዚህ በትኩረት ሲሰጡ የነበሩ እናቶች ጤና፣ የህጻናት ጤና፣ የተላላፊ በሽታዎች ጋር ተያይዞ የገበሩ የነበሩት ህብረተሰብ ፈልጎ እስካልመጣ ድረስ አሁን አገልግሎቱን ለማድረስ የሚደረግ ስራዎች የቀነሱ ናቸው በአሁኑ ሰዓት።
ምክንያቱ ምንም ይሁን ምን ዞኑ ከዚህ ቀደም የተመሰገነባቸው አገልግሎቶች በነባሩ ፍጥነትና ስፋት እየተሰጡ አይደሉም።
አብዛኞቹ ስራዎች ወደኋላ ተመልሰዋል። አንደኛ ከወረርሽኙ ጋር ተያይዞ ወደ ጤና ተቋም የመምጣቱ ሁኔታ ቀንሷል። ፍራቻው በጣም አለ። ከዚህ በፊት አንድም እናት ሴት መውለድ የለባትም የሚለው ትልቅ በሂል ተይዞ እየተሰራ ነበር። አሁን ባለው ሁኔታ ግን ስታዩ ጤና ተቋም ያሉ መቆያዎች ላይ ቆይተው መውለዱ ነገር ህብረተሰቡ ፍራቻ ስላለ አይቆይም፣ ለወሊድ እንመጣለን ብለው ይሄዳሉ። በዛው የሚወልዱበት ህጻናት ክትባትም በተመሳሳይ ተላላፊ በሽታዎች ላይ የሚሰሩ ቲቪ ወባ ላይ ያሉት ነገሮች በጣም ወደኋላ እንትን ያሉበት ሁኔታ ነው ያለው።
ህዝቡ ወደ እናንተ ባይመጣ እናንተ ወደ ህዝቡ ለመሄድ ምን አገዳቸው?
አንደኛ ባለሙያው ለራሱ በጣም ትልቅ ስጋት ላይ ነው ያለው። መከላከያዎች አሉት ፊትና የአፍንጫ መሸፈኛ ማስኮች በጤና ተቋም ደረጃ አሁን የምታገኝበት አጋጣሚ የለም። ሌላው ቀርቶ እዛው ለምሰጠው አገልግሎት ማስክ አታገኝ ሜራ ሰን አማራጭ የተጠቀሙበት ነገር ነው እንጂ ያለው አሁን በተቋም ደረጃ አይገኝም። ውጣም ብትለው የሚወጣ የለም አሁን በዚህ ሰዓት ማለት ነው።
የዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ ኤርሚያስ መኮንን የዓለም አቀፉ አንድ አካል እንደመሆናችን ዓለም አቀፉ ችግር እኛም ዘንድ መከሰቱ ግድ ነበር ይላሉ። እንደሳቸው ከተከሰተው ችግር በላይ የተቀዛቀዘውን አገልግሎት ማነቃቃቱ ነው ዋናው ተግባር።
ከጤናው ሴክተር ሌሎች አገልግሎቶችን ዘግቶ ወደ ኮሮና ብቻ ማለት ኮሮና በጣም ከባድ ነገር ነው፣ ግን አንድ ሲንግል ኤለመንት ነው ማለት ነው። ከኮሮና በላይ ገዳይ የሆኑ ብዙ ህብረተሰቦችን ህይወት የሚቀስፉ በሽታዎች አሉ እና እነዛን ዘጋግቶ አገልግሎት አንሰጥም ብሎ ቢሮ ዘግቶ የመቀመጥ ነገር፣ ሲመጡ የመመለስ ነገር እንዳለ ደርሰንበታል። ክትባቶች ተቋርጠው ነበር። የእናቶች ክትትል ተቋርጠው ነበር። ኢቭን ክሪቲካል ድጋፍ የሚያስፈልጋቸው ወገኖች የተቋረጠበት ሂደት ነበር። በሁሉም ወረዳዎች፣ በሁሉም ጤና ጣቢያዎች፣ በሁሉም ሆስፒታሎች፣ በግልም በመንግስትም አገ አገልግሎቱ እንዲሰጥ በተለያየ መንገድ ቸክ ያደርግ ነው። ሌሎች አገልግሎቶች በሙሉ ፓኬጅ ደረጃ እንዲሰጡ አሁንም እንቀጥላለን ማለት ነው።
ከአመለካከት ጋር የሚስተዋለውን ችግር በግንዛቤ ማስጨበጫ መድረኮችና ተከታታይ ትምህርቶች ማስተካከል ይቻላል። የጤና ባለሙያዎች ለሚያነሷቸው የመከላከያ ቁሳቁስ አቅርቦት ችግር ግን የተቀመጠ ምን መፍትሄ አለ ሲሉ ይጠይቃሉ የዘርፉ ባለሙያዎች። በኢትዮጵያ ምግብና መድኃኒት ባለስልጣን የሰሜን ምስራቅ ቅርንጫፍ ጽህፈት ቤት ዳይሬክተር ጃዋር አበጋዝ ኮቪድ-19 በድንገት መከሰቱ የላቦራቶሪ ይሁንታ አግኝተው ገበያ ላይ የነበሩ የአፍና የአፍንጫ መሸፈኛ ጭንብሎች በገፍ እንዲሸጡ አስገድዷል። ይህ ደግሞ አቅርቦት ላይ እጥረት አስከትሏል ሲሉ ያስረዳሉ። አንዳንዶች ግን ዩኒቨርሲቲዎች፣ ፋብሪካዎችና የፈጠራ ሰዎች የአፍና አፍንጫ መሸፈኛ ጭንብል በብዛት እያመረቱ ባሉበት ወቅት የዳይሬክተሩ ምላሽ ውሃ ያነሳም ሲሉ ይሟገታሉ። ዳይሬክተሩ በበኩላቸው የተለያዩ አካላት የሚያመርቷቸው ቁሳቁሶች ወደ ጤና ተቋማት ከመሰራጨታቸው በፊት የላብራቶሪ ማረጋገጫ ከሚመለከተው አካል ማምጣት ይጠበቅባቸዋል የሚል ምላሽ አላቸው። ለዚህ ደግሞ በትንሹ 5 የሚደርሱ መስፈርቶችን ማሟላት እንደሚገባቸው ያስረዳሉ። የጥራት ደረጃቸው ያልተረጋገጡ የሕክምና ቁሳቁሶችን ወደ ጤና ተቋማት ማሰራጨት ደግሞ ፈጽሞ አይቻልም። እንደ ዳይሬክተሩ
ቢያንስ ወይ በራስ ላብራቶሪ ወይም አክሬተር በሆነ ላብራቶሪ የአተነፋፈስ ሁኔታውን፣ የባክቴሪያ ቫይረስ ማስቀረት አቅሙን ስቴሽን አሰርተው በላብራቶሪ ማምጣት አለባቸው። ምስራቅ አማራና አፋር ክልል ውስጥ አስመጪዎች ካሉ የሚያሟሉትን ክራይቴሪያ አሟልተው እንዲያስመጡ እናስቸርጋለን። ግን ከውጭ ሀገር ባስመጪ ደረጃ በእኛ ኤሪያ የመጣ የለም። ጤና ተቋማት ላይ ሲሄድ ያው የሚያክሙት የታመመን ሰው ነው። የታመመን ሰው ሲያክሙ መቼም የባክቴሪያና ቫይረስን ሪቴል ሊያደርግ የሚችል ነገር ነው መልበስ ያለው፣
መከላከል የሚችላል።
ይህንን የሚያክምን ባለሙያ ሌላ ሪስክስ ሊገባ ስለሚችል ማለት ነው። ስለዚህ አሁን ያለው እንደ መንግስት ማቅጣጫ የሚሰጥበት እነዚህ የፈጠራ ስራዎችን የሚመጡ ከሆነ ለህብረተሰቡ ጠቅመ ቢያንስ ድሮፕሌቷ ከሱ ላይ አርፋ ወደ ሌላ ሰው እንዳትሄድ ይችላል ነው።
የጉዳዩን አሳሳቢነት ግምት ውስጥ በማስገባት የኢትዮጵያ ምግብና መድኃኒት ባለስልጣንና የጤና ሚኒስትር የጋራ ግብረ ኃይል ማቋቋማቸውን ዳይሬክተሩ ጠቁመዋል። ይህም የጤና ተቋማት ያለባቸውን የግብአት እጥረት በመቅረፍ የላቀ ሚና ይጫወታል ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይ ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የግሪክ መንግስት በፖሊስ ማቆያ ጣቢያዎች ተይዘው ያሉትን ብቻቸውን የሚገኙ 276 ፍልሰተኞች ልጆችን እንዲለቅ የሰብአዊ መብት ተሟጋቾች መወትወታቸውን ቀጥለዋል። በግሪክ ፖሊስ ማቆያ ያሉት ልጆች ወላጅ ወይም ሌላ ጠባቂ አብሯቸው የሌለ ሲሆን እንዲለቀቁ የተያዘውን ውትወታ የሚመራው ሂዩማን ራይትስ ዎች ልጆቹ ተይዘው መቆየታቸው የሀገሪቱንና ዓለም አቀፍ ሕጎችን የጣሰ ነው ሲል ኮንኖታል። አንቲ ካራሳቫ ከአቴንስ ያጠናቀረችውን ዘገባ ቆንጅት ታዬ ታቀርበዋለች።
ባለፈው የአውሮፓውያን አመት የግሪኩ ጠቅላይ ሚኒስትር ኪሪያኮስ ሚትሶታኪስ አንድም ስደተኛ ልጅ ጥበቃ አይከለከልም ብለው ቃል በመግባት ትልቅ ዘመቻ ከፍተው ነበር። ከዚያ በቀጠሉት ወራት ለአንድ አመት ያህል ብቻቸውን ከግሪክ መውጫ አጥተው የቆዩ ብዙ መቶ ልጆች መሃል አውሮፓ ከቤተሰቦቻቸው ጋር ተገናኝተው ኑሯቸውን እንዲመሰርቱ ተደርጓል። በእነሱ ላይ የደረሰው መከራ ግን ሌሎች ልጆች በዚያ ጎዳና እንዳያመሩ አላከላከለም። በቱርክ በኩል አድርገው ግሪክ መፍለሳቸውን ቀጥለዋል። ዓለም አቀፉ ለሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች እንደሚያስጠነቅቀው ጠቅላይ ሚኒስትሩ አንድም ልጅ ካለ ቤተሰብ አይቀርም ብለው ቃል በገቡበት ጊዜ ከነበሩት የበለጠ ቁጥር ያላቸው ልጅ ስደተኞች አሁንም ግሪክ በማቆያ ካምፖች እየቀሩ አሉ። አጠቃላይ ቁጥራቸው ወደ 300 ገደማ እንደሚሆን ነው ሂዩማን ራይትስ ዋች የገለጸው። በዋናነት በሀገሪቱ ያሉት የስደተኛ ካምፖች የተጨናነቁ በመሆናቸው ልጆቹ በጠቅላላ በየእስር ቤቱና ማቆያ ማዕከሎች ታጉረዋል ሲሉ የሰብአዊ መብት ድርጅቱ ተጠሪ ኤቫ ክሮስ አስረድተዋል። እንዲህ ባለ ሁኔታ ሲቀመጡ ደግሞ ልጆቹ ለጉዳት ይበልጡን ይጋለጣሉ ነው ያሉት።
They are detained in dirty police station cells. Usually in the basement of police station.
ያስቀመጧቸው በፖሊስ ጣቢያ ባሉ ቆሻሻ የሆኑ የእስር ክፍሎች ውስጥ ነው። ብዙውን ጊዜ በጣቢያው የምድር ቤት ክፍሎች ያሉ በመሆናቸው የፀሐይ ብርሃን አይገባም፣ የንጽህና አቅርቦትም አያገኙም። አንዳንድ ጊዜ ካዋቂዎች ጋር ያስሯቸዋል። ያ ደግሞ ለብዝበዛም ለጥቃትም ያጋልጣቸዋል ብለዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነርም የስደተኞቹ ቁጥር በሶስት እጥፍ መጨመሩን ተከትሎ መሰል ስጋቶችን ሲያሰማ ቆይቷል። ከዚያ ወዲህ ግን ግሪክና ቱርክን በሚከፍለው የአጂያን የባህር መስመር ላይ ብርቱ ቁጥጥር ስለሚደረግም ጭምር አሃዙ በከፍተኛ ደረጃ ቀንሷል። በዚያም ላይ ሁለቱም ሀገሮች የኮቪድ-19 ወረርሽኝ እንዳይዛመት ሲሉ ድንበሮቻቸውን በመዝጋታቸው ህገወጥ አስተላላፊዎች የአውሮፓ ህብረት አባል ወደ ሆነችው ወደ ግሪክ እንደልባቸው ስደተኛ አሽሎክልከው ማስገባት እንዳይችሉ አድርጓል። ልጆች ስደተኞች ያሉበት አሳሳቢ ሁኔታ ግን አሁንም እንዳለ ነው። በግሪክ መንግስትና በተባበሩት መንግስታት ድርጅት መረጃዎች መሰረት በአሁን ወቅት በሀገሪቱ ያሉት ቤተሰብ የሌላቸው ስደተኛ ልጆች ወደ 5000 ደርሳሉ። ከሁለት አመታት በፊት ከነበሩት እጥፍ መሆኑ ነው። በተለዩ ደህንነታቸው በሚጠበቅበት ካምፖች የሚኖሩት ጥቂቶቹ ሲሆኑ የሚበዙት በተጨናነቁ የስደተኛ ካምፖች የሚንገላቱ ናቸው። አንዳንዶቹ ግንጥ እባብ እንደነደፋቸው አይጥ እንደነከሳቸው ይናገራሉ። የተደራጁ የወንጀል ቡድኖችና ለወሲባዊ ተግባር የሚያስተላልፉ ቡድኖች ይከታተሉናል ያሉም አሉ። ከሁሉም የሚያሳስበው ደግሞ ግሪክ መግባታቸው በሰነድ ከተመዘገበ ስደተኛ ልጆች መካከል አንድ አምስተኛው ደብዛቸው መጥፋቱ ነው። የፍልሰተኞች ጉዳይ ባለስልጣናትን አስተያየት ለማግኘት አልተቻለም። ይሁን እንጂ በሀገሪቱ የኮሮና ቫይረስ ቀውስ ጋብ እያለ በመሆኑና እንደሌሎቹ ሀገሮች ሁሉ የድንበር ቁጥጥሯን እያላላች በመሆኗ ፍልሰቱም በዚያው መጠን ይጨምራል። ሁኔታው በተለይ ለህፃናቱ ይበልጡን አሳሳቢ እንደሚሆን ጉዳዩን የሚከታተሉ አዋቂዎች ስጋታቸውን ይገልጻሉ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜን አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአሃዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ ፈነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ህዝበ ሙስሊሙ በረመዳን የጾም ወቅት ሲያከናውናቸው የቆዩ የተለያዩ የበጎ ተግባራት በተለይ ደግሞ በዚህ የኮሮና ቫይረስ ወረርሽኝ ወቅት ሰፋ ባለ ሁኔታ መቀጠል እንዳለባቸው የእምነቱ ልሂቃንና ተከታዮች ይናገራሉ። የኢድ አልፈጥር በዓል ከጥቂት ቀናት በኋላ በእስልምና እምነት ተከታዮች ዘንድ ይከበራል። በዚህ ዙሪያ ፀሐይ ዳምጠው ያሰናዳችሁን ዘገባ ተከታተሉት።
የረመዳን ወር ታላቅና የምህረት ወር እንዲሁም ሙስሊም ማህበረሰብ በተለየ ሁኔታ ፊቱን ወደ ፈጣሪ የሚመልስበት ነው ሲሉ ይናገራሉ ኡስታዝ አህመድ ጀቢል። በረመዳን ወር ያለው የሌለውን በመርዳትና በማስፈጠር ያሳልፋል ያሉት ኡስታዝ አህመድ የት ይላል ብለዋል። የኮቪድ-19 ወረርሽኝ ዓለምን እያናወጠ ካለበት ወቅት ጋር መገጣጠሙና ሰዎች በቤታቸው ሆነው ፈጣሪያቸው በመለማመን የሚያሳልፉ መሆናቸውን ደግሞ በማሳያነት ጠቅሷል።
ብስሚላህ ረህማን ረሂም። ያው በረመዳን ወር ውስጥ መልካም ስራዎች፣ ሰደቃ፣ ኢፍጣር፣ ተቸገሩትን መርዳት ያን ብቻ ሳይሆን እዚሁም በቀጥታ ከረመዳን ጋር ተያይዞ በስፋት የሚስተዋሉ ዘካተል ፊጥርና ዘካተል ማል የሚሰጥበት ሁኔታ በዚህ በረመዳን ወር ውስጥ በስፋት ያለ ዘካተል ፌደር አንኛውም የጾመ ሰው በራሱና በቤተሰቦቹ በህፃናት በማይጾሙት በትናንሾቹ ጭምር በነፍስ ወከፍ ተሰልቶ በአንድ ሰው 2 ኪሎግራም ተኩል አካባቢ በስፋት ከሚመገበው እህል ለተቸገሩ ሰዎችና በዓሉን መዋያ ለሌላቸው ሰዎች ይሰጣል። ዘካተል ማል ደግሞ ከገንዘብ የሚሰጥ ዘካ፣ ለምሳሌ አንድ ሰው በአመት ካሉት ገንዘቦች በሱ እጅ የቆየ ገንዘቡ አመት ዞሮበት የመጣ ገንዘብ በእጁ ያለ ሰው እና የገንዘብ ኒሷብ ወይንም መጠኑን የሞላ ከሆነ ከአጠቃላይ ገንዘቡን 40 ቦታ በማካፈል 1/40 ወይንም 2.5% አካባቢ ዘካ የመስጠት ግዴታ አለበት።
እርሳቸው የረመዳን ጾም ሳይገባ በፊት የጀመሩትን የበጎ አድራጎት ተግባር መቀጠላቸውን ኡስታዝ አይመዲን ለአሜሪካ ድምጽ ተናግሯል።
የተለያዩ የተቸገሩ ሰዎች በሀገራችን ውስጥ ኮሮናም ጋር ተያይዞ ቁጥራቸው ከፍ ያለበትና እገዛ እርዳታ የሚፈልጉ ሰዎች ብዙ ሆነው የምናገኝበት ሁኔታ ነው። ስለዚህ በዚህ ሂደት ውስጥ ሁሉም ሰው በየአካባቢው በአቅሙ ልክ የተሳተፈ ነው። ለምሳሌ ያው ትናንትና እኔም በሱ ጋር ተያይዞ እዚሁ ሶማሌ ክልል ተፈናቅለው ስለ ገጣፎ የሚገኙ የህብረተሰብ ክፍሎችን ለኢፍጣር የሆን ዘንድ ለ538 የሚሆኑ አባወራዎች ናቸው ያሉት። እነሱን መጠኑ ምንም እንኳን እኛ ቢሆንም ለእያንዳንዱ ቤተሰብ ዱቄትና ትናቸውን መጠበቅ እንዲችሉ ፈሳሽ ሳሙናን ይዤን ትናንት ከሰዓት ብቻ ነበርኩኝ። ሁላችንም በምንችላቸው እንግዲህ በየአካባቢያችን የተለያየ ኮንትሪቢሽኖች እያደረግን ቆይተናል። ኮሮናም ከመኖሩ አንጻር ረመዳን ቢወጣም መተጋገዙና በሰደቃው መቀጠሉ አንዱ ለሌላው መቆሙ ላይ መጽናት ያስፈልጋል የሚል መልእክት ነው ያለኝ።
ኡስታዝ ራያ አባ መጫ በበጎ ፍቃድ ተግባር ላይ ከተሰማሩት ግለሰቦች መካከል ሲሆኑ አቅማቸው የፈቀደውን እየረዱ ሌሎች ሰዎችም የእርሳቸውን አርአያ እንዲከተሉ በመቀስቀስ ላይ እንደሆኑ ገልጿል።
በጎ አድራጎት የውጭ ሰው ብቻ አይልም። ባለሀብትነት ዛሬ አንድ ሰው 4 ፎቅ ብሰራ አንድ አልጋ ላይ ይተኛል። ምንም ያህል የዱቄት ፋብሪካ ቢኖረው አንድ ዳቦ ከኔ ጋር በልቶ ነው የሚያድረው እና ይሄ ማህበረሰብ ሊደረስለት ይሄ ማህበረሰብ ሊታገዝ የሚገባ ጉዳይ ነው ላለ
በእስልምና እምነት አስተምሮ መለገስ ግዴታ ነው ያሉት ኡስታዝ አይመዲን፣ ይህ ደግሞ ከረመዳን ወር በኋላ መቀጠል እንዳለበት ይናገራሉ።
ረመዳን ትምህርት ቤት ነው። አላህ በቁርአን እንዳለው ለምንድን ነው ጾም የተደነገገብን ብለን ስንል፣ ጾም በእናንተ ላይ ግዳጅ ከደረገ ከእናንተ በፊት ላይ በነበሩት ላይ ግዳጅ እንደተደረገው ለምን ስንል፣ ለአለኩም ተጠቁን ነው። አላህን መፍራትን ተቅዋን ለሱ ማደርን እንድትለማመዱ ወይንም እንዲኖራችሁ ነው እና ታርጌቱ ይሄ በመሆኑ በዚህ ረመዳን ወር ውስጥ ልምምድ የምናደርግበት ጾምን፣ ሰደቃ መስጠትን፣ የተቸገሩትን ማገዝን፣ ሌሎች እኛ በረመዳን ገንዘብ አቅም እያለን ተርበን ከዚህ ሰዓት እስከዚህ ሰዓት መብላት አይቻልም ተብሎ ከመጠጥም ከምግብም ስሜቱን ስንጋራ ሌሎች ሰዎች አመት ሙሉ ተርበው የሚኖሩ ተቸግረው ህይወታቸው የሚገፉ ሰዎች እንዳሉ የእነሱን ስሜት ስንጋራ የቆየን ስለሆነ ከረመዳን በኋላም ስንወጣ ሌሎች የተቸገሩ ሰዎች እኛ ያኔ በረመዳን ውስጥ በራብን ሁኔታ ተገደው እኛ ማታ እናፈጥራለን እነሱ ማፍጠሪያ በሌላቸው ሁኔታ ተቸግረው እንዳሉ ትምህርት በመውሰድ በስፋት መስራት አለብን።
በሀገሪቱ በተከሰተው የኮረና ወረርሽኝ ምክንያት ብዙ ድጋፍ የሚሹ ወገኖች አሉ ያሉት ሁለቱም የእምነቱ ተከታዮች፣ ሁሉም በተባበረ ክንድ መደገፍ አለበት ሲሉ መልእክት አስተላልፏል።
ካለው ነባራዊ ሁኔታ አንጻር የኮሮናም ሁኔታ ዓለም ላይም ጫናውን ከፍ እያለ እኛ ሀገርም በዛሁ ቁጥሩ ከፍ እያለ ከመሄዱ አንጻር የሚመጡ ማህበራዊ ቀውሶች ለመከላከል በማንኛውም ሁኔታ ያለንን ማካፈል፣ በረሃብም ይሁን በሌሎች ሁኔታ አደጋ እንዳይደርሱ መልካም ስራዎች መቀጠል አለባቸው፣ ሰደቃዎች መቀጠል አለባቸው።
ታላቁ የረመዳን ወር ከቀናት በኋላ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን እናመሰግናለን። አድማጮች፣ ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ባህልና ማህበረሰብ።
ከ
ከትላንት በስቲያ ማክሰኞ የመጀመሪያውን ክፍል ቃለ ምልልስ አሰምተን ተከታዩን በቀጠሮ ያሳደርነው ቅንብር ነው። ለዛሬ ባህልና ማህበረሰብ መሰናዶ ያዘጋጀንላችሁ የኮቪድ-19ን መዛመት ለመከላከል ታልመው በዓለም ዙሪያ የተጣሉትን የጉዞ ገደቦችና እንቅስቃሴዎች ተከትሎ እኩልነትን መሰረት ባደረገ የተለየ ያኗኗር ዘይቤው ከሚታወቀው ማህበረሰብ ህልውና ላይ አደጋ ተጋርጧልና ለአባላቱ እንድረስላቸው በሚል የተሰማ ጥሪ ነው የውይይቱ መነሻ። ማህበረሰቡ አውራምባ የንታደጋቸው ጥሪውን ያሰሙት ደግሞ ከዋሽንግተን ወጣ ብላ በመትገኘው የሲልቨር ስፕሪንግ ከተማ በህክምና ሙያ የተሰማሩት እንግዳችን ዶክተር አሸናፊ ዋቅቶላ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ይህንኑ መነሻ በማድረግ ከዶክተር አሸናፊ ጋር የጀመረው ወግ በምሽቱም እቅዳዊ ማህበረሰብ በመባል መሰል ሲያሜ የሚታወቅ አንድ ዓለም አቀፍ ማህበረሰብንም ያወሳል።
ዶክተር አሸናፊ እንዳሉት እነኚህን ቅዳዊ ማህበረሰብ የሚባሉ በተለያዩ አካባቢዎች አሉ። እንደዝንባሌም እንደሚከታተሉ አጫውተውናል። በዚህ አይነት መንገድ የሚታወቁ እርሶ ጋራ ባደረግነው ውይይትም ደጋግሞ የሚያነሷቸው ጋቢዮታስ የሚባሉ ኮሎምቢያ ያሉት አንዱ መሰል ማህበረሰብ ናቸው። እስኪ ይንገሩን፣ ይልቁንም ደግሞ አውራምባን እናድን በሚለው ጥሪዮ ላይ የአውራምባን ማህበረሰብ ዓለም ሊያጣ አይቻለውም ሲሉ የቱን ያህል አስፈላጊ መሆናቸውን ነው እየተናገሩ ያሉት። እና እስኪ ሌሎችንም ቀደም ብዬ ተቀስ ያደረኩትን ጨምሮ ለምን እንዲህ ያሉ ማህበረሰቦች ወሳኝ ናቸው ቅድም የጀመሯቸው ሀሳቦችን ገፋ አድርገው ያብራሩልን።
የሊትሬቸር ኖቤል ፕራይዝ ያገኘው ሲሆን ጋርሲያ ማርኬዝ አ ቪሌጅ ቱ ኢንቨንት ዘ ወርልድ ዓለምን እንደገና ለመፍጠር የተፈጠረች መንደር ብለው የሰየሟት በጋቢዮታስ የሚባለው ኮሎምቢያ ጫካ ውስጥ ነው። አውራምባ ኮሚኒቲ በተፈጠረበት እድሜ ልክ ዛሬ 50 ዓመት ጋቢዮታስ የተባለውን የፈጠሩት ሳይንቲስቶች፣ ፈላስፋዎች፣ ሙዚቀኞች፣ በጣም የተማሩ ሰዎች ከየዩኒቨርሲቲውና እንደዚህ ተውጣቶ ነው የዛሬ 50 ዓመት ገደማ። አሁንም አሉ እና ዓለም ላይ ይሄ ፀሐይ ብርሃን በመጠቀም የሶላር ሂተር ሁሉ የሰሩ ናቸው። እዛ ንም ያለ ምንም ነገር የሌለበት ቦታ ላይ ከዓለም ውስጥ የሚደንቅ የዛፍ ተከላ ማንም ይበቅልበታል ባልተባለበት ቦታ ላይ ነው ያደረጉት። ይሄ እንግዲህ ጋቢዮታስ የሚባለው እሱን ያየው ጋርሲያ ማርኬዝ የኖቤል ፕራይዝ ዊነሩ ማለት ነው። 100 years of solitude and love in the time of cholera ነው የጻፈው። ምን አለ ስለነሱ ሲናገር a village to reinvent the world
አዲስ መንደር ውስጥ ዓለምን እንደመፍጠር መሆኑ ነው።
አዎ እዛ ያሉትን እንደ ዶክተር ዙምራ ማለት ነው። ዶክተር ዙምራ ኑሪ የአውራምባ መስራች ናቸው። የክብር ዶክተርነትን ያገኙ ከጀርማ ዩኒቨርሲቲ ነው። ፓውሎ ሉጋሪ ይባላል የጋቢዮታስ መስራች። ፓውሎ ሉጋሪ እሱም ኦርዲናሪ ዶክተር ተብሏል። እሱም በዛ
እንዲሁ የክብር ዶክተር ታግኝቷል።
የክብር ዶክተር አሁንም ድረስ ሰዎች ፍሬንድስ ኦፍ ጋቢዮታስ ተብለው ለተወሰነ ጊዜ ሄደው ይጎበኟቸዋል ሰዎች አልፎ አልፎ። እኛም የአውራምባ ወራጆች ብለን ሄድን እንጎብኛቸው፣ 50ኛ ዓመታቸውን እናክብር፣ ስለ እነሱ ሪሰርች ይሰራል፣ ህዝቡን ማወቅ አለበት። ያንን እንዴት ነው እንደ አዶላ ያለ ወርቅ የተመረተበት ያለበት ቦታ እንዴት ህዝቡ ማወቅ የለበት ማወቅ አለበት ስለ አውራምባ በሚል ነው እንግዲህ።
መልካም ዶክተር አሸናፊ፣ እስኪ ለዚህ ሁሉ መነሻ ወደ ሆነው አጋጣሚ እንሂድ። ከተለያየ ቦታ ከዚህ ከዩናይት ስቴትስም ጭምር ሰዎች በተለያየ ጊዜ ስለ አውራምባ በሰሙት ሄደው እንደሚጎበኙ ያውቃለሁ። እርስዎ ግን እንደምን ተዋወቁ ከአውራምባ ጋር? ለመሆኑ ትውውቆ ምን ይመስል ነበር?
እሺ፣ እጅግ በጣም አመሰግናለሁ አቶ አለምላ። እኔ እንደዚህ አይነት እቅዳዊ ማህበረሰቦች ስለ እነሱ ማንበብ ማጥናት ደስ ይለኛል እና ስለ አውራምባ ማህበረሰብ ማንበብ መስማት ከጀመርኩ አመታት አልፈዋል። 10-15 ዓመት ሊሆን ይችላል። እና የዛሬ አመት ተኩል ነው እንደዚህ ገደማ የደብረ ታቦር ዩኒቨርሲቲ ፕሬዚዳንት ዶክተር አነጋግረኝ አንድ መልእክት በሶሻል ሚዲያ ልኮ ነበር። ያ መልእክት ምንድን ነው የሚያሳየው? አውራምባ ማህበረሰብ ውስጥ የጤና ቀን፣ የሴቶች ጤንነት፣ የሌላውም የሚመለከት ጽሑፍ አውጥቶ ነበር እና ያንን ሳይ ወዲያውኑ ልኬ የሚቀጥለው አመት ለሱ ስትዘጋጁ እኔንም ጨምሩኝ ብዬ ከዚህ ከዋሽንግተን ዲሲ ኢሜይል አደረኩኝ። እሱ ወዲያውኑ ምንም ነገር ሳያመነታ አንተና እንጂ እኛ ፈለግኩ ቦታ እናሳይሃለን አለኝ። በዚሁ መሰረት የሁሉ ዓመት ለማየት የምጓጓውን ቦታ ዛሬ ሶስት ወር ለማየት በቃው።
እንደገለጹልን የደብረታቦር ዩኒቨርሲቲ አውራምባ ሄዶ የሕክምና አገልግሎት የሚሰጡበት አንድ ቀን ሲያሳልፉ ነው ይሄ ጽሑፍ የተመለከቱት የሚገልጸው።
አዎ፣ የመጀመሪያ ያየሁበት እሱ ላይ ነው። ነገር ግን እኔ ሲሄድ በሌላ ፕሮግራም ነው የሄድኩት። በእርግጥ ስለ መማር መማር የሚል ፕሮግራም እሱን ይዤ ደብረታቦር ዩኒቨርሲቲ መሄድ ስለነበረብን ሆስፒታሉ እንደዚህ ስለሆነ በአንዱን ፕሮግራም አንደኛ አውራምባ ማህበረሰብን መጎብኘት፣ ሁለተኛው ስለ መማር ያለውን ሴሚናርም እዛው ለእነሱ ተማሪዎች መስጠት። ለዩኒቨርሲቲ ያቀረብኩትን ራሱን ነው ለአውራምባ ተማሪዎች አንደኛ ደረጃ እና ሁለተኛ ደረጃ ያው በአማርኛ ያቀረቡ እና አንዱን እሱንም አቅርብ ያለው። ሁለተኛ ዋናው ነገር ግን ልዩ የዘማኝ ስሜት እነሱን ለማየት እድል አግኝቻለሁ።
መልካም። አንድ ወቅት በቴሌቪዥንና በሬዲዮ ኢትዮጵያ ውስጥ ስማቸው ገኖ እንደነበር ትዝ ይለኛል። አሁን እርስዎ በሚሉት አይነት ግን ጥናት እንዲሰራ የዛ ልምድ ለሌሎች ጥሩ ምሳሌነቱ እንዲጎላ ማህበራዊ አኗኗርን መልሰን እንድንመለከት የሚያደርጉ የተሻለ መንገድ እንዲፈጠር የሚረዱ ጽንሰ ሀሳቦች ከዛ እንዲወለዱ ማድረግ አለበት ነው እያሉ ያሉት። በስምና በዝና በስማቸው ዘፈን እስኪዘፈን ድረስ ታይቷል። በዛ ደረጃ መታወቁን አይደለም አሁን እርስዎ እያነሱ ያሉት።
አዎ፣ እነሱም ራሳቸው ከእነሱ ጋር ያሳለፍኩት ጊዜ ቅዳሜና እሁድም ብቻ ነው። ክቡር ዶክተር ዙምራም ሆነ ባለቤታቸው ወይዘሮ ናንየሽ ክብረት ግን ደግሞ የሚሉት እስቲ ኑና አጥኑን። እንዴ ባህር ዳር ዩኒቨርሲቲ አለ፣ ደብረ ታቦር ዩኒቨርሲቲ አለ፣ ጎንደር ዩኒቨርሲቲ አለ፣ እስቲ ያለን አጥኑን እና ጻፉ፣ ተማሪዎችን አስተምሩበት ነው የሚሉት። እንግዲህ በአንድ ሰሞን ሞቅ ተብሎ ወሬው ይነገርና ላይላውን ኢንፎርሜሽኑ ይሄዳል፣ በየቴሌቪዥንም ቀርበዋል። አሁን ሁሉም ሰብስበን በአንድ ዌብሳይት ውስጥ አስገብተነዋል እና እሱን ማየት ይቻላል። ነገር ግን በቅርበት በተከታታይነት ተማሪዎች እኮ እየሄዱ እንደ ኢንተርንሽፕ ሊያደርጉበት የሚችሉበት ነው። ከዚህ የበለጠ ትምህርት የለም። እየሰሩ መማር፣ እያደረጉ መማር እና እያዩ መማር ሊሆን ይችላል እና አጥኑን እንግዲህ በዝርዝር። ያ ሲሆን ለነሱ ብቻ ሳይሆን ሌላውም ይማርበታል። በእኔ አስተያየት ከሆነ እንደ ዓለም ተስፋ ብዬ ነው ማስባቸው። ያው ኮቪድ-19 የዓለም ተስፋውን እንዳያጨልምብን ነው ስጋቴ።
ተስፋ አድርጋለሁ ይሄን ጥሪውን ሌሎችም የሚሰሙት የሚረዱትና ያ ተስፋ ይሆናል ዓለም ያሉት ብርሃን እንደማይጨልም አደጋ ላይ የወደቁትን ሰዎች እንደሚታደጉ ተስፋ አድርጋለሁ። እስኪ በትዩ የሚታይ አንድ ሌላ ነጥብ ላንሳለሁ። ዶክተር አሸናፊ፣ የኮቪድ-19 ወረርሽኝ የሰው ልጅን አኗኗር ዘይቤ ከመሰረቱ ያናጋ ሁኔታ ፈጥሯል። በአንድ በኩል የጤና ቀውስ ይፈጠራል፣ የብዙዎችን ህይወት ይነጥቃል፣ ብዙዎች ለህመም ይዳረጋሉ። በሌላ በኩል ደግሞ ለመከላከል የተመረጠው አማራጭ ከእርሶ ጋር ቀደም ብለው እንደጠቀሱት በተለያዩ ወረርሽኞች ጊዜ ውይይቶች እናደርጋለን። ኮቪድ-19 ግን ከየትኛውም በማይገጥም መልኩ በቤት ውስጥ መቆጠብ ነው እንደ ትልቁ አማራጭ ሆነው ወይም ደግሞ ማህበራዊ ፈቀቅታ ያሉት ርቀት፣ አንድ ሰው ከሌላ ሰው ጋር የሚጠብቀው አያያዝን የመሳሰሉት። ይህ በእንዲህ እንዳለበት ግን የዚህ ወረርሽኝ ክፋት ያሳደረውን ተጽዕኖ እነኚህን እርስዎ የዓለም ተስፋ ያሏቸውን ማህበረሰቦች እንዳያጠፋ የሰጉትን ያህል በአንድ መልኩ ደግሞ ወደ ራስ ለመመልከትም እድል የሰጠ ይመስላል። እንደውም እንደዛ ያለውን አስተሳሰብ የሚያጎላ አይደለም ወይ የተፈጠረው? አውራምባዎች ቀድሞ የጀመሩት አብሮነትን፣ መተሳሰብን፣ የሰው ልጅ በዚህ መንደር በምታከል ዓለም ውስጥ አብሮ እንዲኖር የሚሞክረውን ጥረት የግድ እያል አይደለም ወይ የምንሰማ? ምናልባትም የመመልከቱን እድል ለራሳችን የምንሰጥ ከሆነ ኮቪድ-19።
አቶ አሉላ እጅግ በጣም አመሰግናለሁ ለዚህ ጥያቄ። እጅግ በጣም በጣም መሰረታዊ ጥያቄ ነው ያነሳው። በሁለት ከፍዬ ልየው።
አድማጮች፣ አሉላ ከበደና ዶክተር አሸናፊ ዋቅቶላ የጀመሩት ወግ አላበቃም። ዶክተር አሸናፊ በሁለት ከፍለው የሚመለከቱትን አሉላ በመጨረሻው ላነሳው ጥያቄ የሚሰጡትን ምላሽ ጨምሮ ሙሉ ወጋቸውን በድረ ገጻችንና በፌስቡክ ገጻችን ታገኙታላችሁ። ተከታተሉ። ለአሁኑ ግን ዶክተር አሸናፊ ዋቅቶላን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ኮቪድ-19 እና ቴክኖሎጂ በአሜሪካና በመላው ዓለም ከኮቪድ-19 ጋር የሚደረገው ግብግብ እንደቀጠለ ሆኖ ከቤት ያለመውጣት ክልከላው መቼ ሊያበቃ እንደሚችል ግን ሰፊ መወያያ ሆኗል። በሽታውና የሚሰራጭባቸው መንገዶች አጣብቂኝ ውስጥ የሚከት ነው። ምንም የበሽታው ምልክት የማይታይባቸው ሰዎች ወደ ሌሎች ሰዎች ማስተላለፍ መቻላቸው ለከፋ ሞት ሊያበቃ ይችላል። ነገር ግን ዘመናዊ ተንቀሳቃሽ ስልኮች ወይም ስማርትፎኖች ለበሽታው ተጋልጠው ከሆነ መንገር ቢችሉስ በሚል ሚሼል ኩዊንን ያጠናቀረችውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
በዓለም ዙሪያ ያለው ማህበረሰብ ከቤት ውስጥ ያለመውጣት ክልከላዎችን በማወጅ የኮሮና ቫይረስ ስርጭት ፍጥነቱን እንዲቀንስ ማድረግ ችሏል። ነገር ግን እነዚህ ክልከላዎች ሲነሱ ቫይረሱ ስርጭቱን ይቀጥላል የሚል ፍራቻ አለ። ራኑ ዲለን ዶክተር ናቸው። በምዕራብ አፍሪካ በመትገኘው ጊኒ የኢቦላ ወረርሽኝ በተከሰተበት ወቅት በበሽታው ከተያዙ ሰዎች ጋር ግንኙነት የነበራቸውን ፈልጎ በማግኘት አገልግለዋል።
But certainly with Ebola, as soon as somebody had symptoms,
አንድ ሰው በኢቦላ ቫይረስ እንደተያዘ ምልክት ሲያሳይ ወዲያውኑ ያ ሰው የት እንደነበር ከማን ጋር እንደተገናኘ አሰሳ እናደርጋለን። በዛ ላይ ተመስርተን ግንኙነት የነበራቸውን ሰዎች ስም ዝርዝር አውጥተን ለ21 ቀናት ክትትል እናደርጋለን።
ከኮቪድ-19 ጋር ግንኙነት የነበራቸውን ሰዎች አሰሶ ማግኘት ግን አስቸጋሪ ነው። አንዳንድ ሰዎች ጭራሽ ምልክቱ አይታይባቸውም። አንዳንዶች ደግሞ በበሽታው ተይዘው ለአንድ ወይም ለሁለት ቀን ካስተላለፉ በኋላ ነው ምልክት ማሳየት የሚጀምሩት። ከዚህ አንጻር ለበሽታው ተጋላጭ የሆኑ ሰዎችን በዲጂታል ቴክኖሎጂ መከታተል ቢቻልስ የሚለውን ጥያቄ ለመመለስ እንደ አፕል እና ጉግል የመሳሰሉ ካምፓኒዎች ዘመናዊ የስልክ ቀፎዎች ወይም ስማርትፎኖችን ከቫይረሱ ጋር ንክኪ ያላቸውን ሰዎች መጠቆም እንዲችሉ ለማድረግ እየሞከሩ ነው።
Something like digital contact tracing, I think, could make a huge...
ቫይረሱ ካለባቸው ሰዎች ጋር ግንኙነት የነበራቸውን አስሶ ለማግኘት ዲጂታል ቴክኖሎጂን መጠቀም ሂደቱን ፈጣንና ቀልጣፋ ለማድረግ ያግዛል ብዬ አስባለሁ።
አንዳንድ ሀገራት ህመም የሚታይባቸውን ሰዎች የሚጠቁም የስልክ መተግበሪያ ወይም አፕ መጠቀም ጀምረዋል። የሙከራ ጥናቱ በስልክ ውስጥ የሚገኘውን የብሉቱዝ ቴክኖሎጂ ተጠቅሞ ምልክቶችን ያዳምጣል፣ ያስተላልፋል። በቀን አንድ ጊዜ ስልኩ ለቫይረሱ ተጋላጭነት መኖር አለመኖሩን አጣርቶ የመረጃ ግብአት ይሰጣል። ማርክ ዚስማን በማሳቹሴትስ የሚገኘው የቴክኖሎጂ ተቋም ላቦራቶሪ ውስጥ ይሰራሉ። ላቦራቶሪው ከዚህ ቀደም በሚሳኤል መከላከያና የሳተላይት ኮሙኒኬሽኖች ላይ ይሰራ ነበር። አሁን ደግሞ አዲሱ ቴክኖሎጂ በትክክል በቫይረሱ የተያዙ ሰዎችን ለማሰስ ይችል እንደሆን ሙከራ እያደረጉ ነው።
በሁለት ስልኮች ላይ ባሉ ብሉቱዝ የመረጃ ማሸጋገሪያ ብልሃቶች አማካኝነት ተላልፎ የሚወጡ ድምጾችን በመለካት በምን ያክል ርቀት ላይ እንዳሉ ማወቅ ይቻላል። ይሄ ብቻ ግን በቂ አይደለም።
የቴክኖሎጂ ተቋሙ በተለያዩ ቦታዎች ላይ ለምሳሌ በግርግዳ ውስጥ አልፎ በምን ያክል ብቃት መረጃ እንደሚያስተላልፍ ለማወቅ ሙከራቸውን ቀጥለዋል።
Was it free space between us or were there things, you know?
ሁለቱ ሰዎች አንድ ቦታ ላይ ነው ያሉት ወይስ በመሐከላቸው የሚጋርዳቸው አለ? የሚጋርደው ነገር ግድግዳ ነው ወይስ መስታወት? ያሉበት አቅጣጫስ? የሚሉት ሁሉም በሙከራው ወቅት ምን አላቸው? በእነዚህ ሁኔታዎች ውስጥ ሁሉ በትክክል መረጃ ማስተላለፉን ለክቶ ለማወቅ ደግሞ ከባድ ነው።
አፕልና ጉግል የሰሩት አዲሱ ቴክኖሎጂ የሰዎችን ማንነትና ያሉበትን ቦታ አይጠይቅም። ይህ ደግሞ ግለሰቦችን ከኮምፒውተር ሰርጎ ገቦች ወይም ሃከሮች ለመጠበቅ ይረዳል። በርግጥ በኪሳችን ያለው ስልክ በቫይረሱ መያዛችንን ወይም አለመያዛችንን ሊነግረን አይችልም። ነገር ግን ህብረተሰቡ ወደ ቀድሞ ኑሮው ሲመለስ ከቫይረሱ ጋር ንክኪ የነበራቸውን ሰዎች ለማግኘት በሚደረገው አሰሳ ቴክኖሎጂ ትልቅ ሚና ይኖረዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ።
እዚ ሬድዮ ድምፅ ኣሜሪካ እዩ ሬድዮ ድምፂ ኣሜሪካ ብ22 ብ25 ብ31 ሜትር ባንድ ከምኡውን ብናይል ሳት ኣብ ፌስቡክን ዩትዩብን ካብ 4 ክሳብ 4 ፈረቓን ወይ ከዓ ካብ 10 ክሳብ 10 ፈረቓን ይመሓላለፍ